በኦሮሚያ ክልል ዛሬም ውጥረት መስፈኑንና ግድያ መፈጸሙን ያነጋገርናቸው ነዋሪዎችና የአንድ ከተማ ከንቲባ ገልጸውልናል። አርብ ከሰዓት ከጸደቀው ያስቸኳይ ጊዜ አዋጅ በኋላ በክልሉ የተለያዩ ከተሞች የሚገኙ ወጣቶች ተቃውሟቸውን ለመግለጽ ዋና የመኪና መንገዶችን በድንጋይ ሲዘጉ እንደነበር ገልጸውልናል። ይህንንም ተከትሎ የታጠቁ የጸጥታ ኃይሎች ወሰዱት በተባለ እርምጃ የሰው ሕይወት መጥፋቱንና በጥይትና በድብደባ የቆሰሉ ሰዎች እንዳሉ ጨምረው ተናግረዋል። በተለይ በጉደር የሚገኙ አንድ እናት መኖሪያ ቤታቸው ውስጥ የታጠቁ ሰዎች ገብተው ባለቤታቸውን እንደገደሉባቸው፣ ልጃቸውን ደግሞ እንዳቆሰሉባቸው ገልጸዋል። ጽዮን ግርማ ዝርዝሩን ይዛለች።
በኦሮሚያ ክልል ሁለተኛው ተቃውሞ ከተጀመረ 2 ዓመት ከ4 ወራት አስቆጥሯል። በዚህ ጊዜ ውስጥ በሀገሪቱ የተለያዩ እንቅስቃሴዎች ተስተናግደዋል። ከ3 ቀናት በፊት ደግሞ አርብ ዕለት በሕዝብ ተወካዮች ምክር ቤት አዋጁ መጽደቁ ከተነገረ በኋላ ከአንደኛው ከተማ ወደ ሌላኛው እየተዛመተ አሁን በአብዛኞቹ የኦሮሚያ ከተሞች መንገድ ተዘግቷል። የትራንስፖርት አገልግሎት ተቋርጧል። በታጣቂዎችና በወጣቶች መካከል ፍጥጫ እንዳለ ይናገራሉ የምናነጋግራቸው ነዋሪዎች። ከጅማ 20 ኪሎ ሜትር ርቃ በምትገኝ ሰቃ ቄቆርሳ በምትባል ወረዳ ውስጥ ዛሬ የአንድ ሰው ሕይወት መጥፋቱን ነዋሪዎችም የከተማው ከንቲባም ገልጸውልናል። ለደህንነታቸው ስለሚሰጉ ስማቸውን እንድንደብቅ የገለጹልን ነዋሪ በወረዳዋ አደባባይ የተወጣበት ተቃውሞ እንዳልነበረ ይናገራሉ።
ሰቃ ቄቆርሳ ህብረተሰቡ ካለው ነባራዊ ሁኔታ ተነሳው መንገዶችም ዝግ ነው። አልፎ ተርፎ ትራንስፖርትም የለም፣ ምንም የለም። በአሁኑ ሰዓት በአካባቢው ያለው እንቅስቃሴ በዚህ በኮማንድ ፖስት ስር ወድቆ አካባቢው ያለው ባለስልጣናት ምንም ድርሻ መስጠት አልቻሉም። አካባቢው ላይ ያለው ፖሊስም ህጉን ለማገልገል ምንም ክፍተት የለውም። አሁን እነዚህ መከላከያዎች እንግዲህ ዝም ብሎ መንገድ ላይ ያለውን ሁሉ ዝም ብሎ እየመጡ ምን እያሉ ዛሬ አሁን ወደ 5 ሰው ነው እዛ ጋር የተመጣው። ዝም ብሎ ህዝቡ እንዳለ በሩን ዘግተው ምን ብለው ምንም ከቤት መውጣት የለም፣ ሱቅ አልተከፈተም፣ ምንም ማድረግ አልተቻለም። ጠቅላላው ከተማ ሙሉ በሙሉ በመከላከያ ስር ነው ያለው። አልፎ ተርፎ መንገድ ላይ አንድ ሰው ከተገኘ መታት ነው። እነዚህ አሁን የተመጡት ከሌላ ቀበሌ የመጡ ልጆችም አሉበት፣ እዛም ያሉ ነዋሪ ሆኑ አሉ። ምንም ባላጠፋው ነው እንግዲህ የተመጠው ሳር እየገቡ ያሉት እየሞተም ያለው ቶፊክ ዜኖ የሚባለው በህይወት አሁን ተመጥቶ እዛው ሰቃ 01 ነዋሪ የሆነው ህይወቱ አልፈዋል። ናስር አባቦር የሚባለው ከሜቲ ውሳኔ ቀበሌ የመጣ ነው። መሀመድ አባፊታ የሚባለው ከሜቲ ታከል የመጣ ገበሬ ማህበር ነው። ታሪኩ አሰግድ የሚባለው ከዛው ከሰቃ የዋንድ ከተማ ነዋሪ የሆነ ነው። ወሰኑ ገራልቻን እዛው በዱላ ተደብድቦ ነው እሱ ሬቱ በጥይት ነው የተመቱት። ይህኛው በዱላ ተደብድቦ በጣም የተጎዳ ነው ወሰኑ ገራልቻን የሚባለው።
የሰቃ ከተማ ከንቲባ አቶ መሀመድ አወል ዳባ ስለ ሁኔታው ከአሜሪካ ድምጽ ተጠይቀው የከተማው ነዋሪዎች ለተቃውሞ አደባባይ እንዳልወጡ ገልጸዋል። ኮማንድ ፖስቱ እንዲነሳ የጠየቁ ወጣቶች መንገድና ሱቆችን መዝጋታቸውን ተናግረዋል። ይህንን ለማስከፈት ሲሞክሩ የነበሩት የፌዴራል ፖሊስ አባላት ተኩስ መክፈታቸውንም ገልጸዋል።
መንገድ ላይ የነበሩ ልጆች ላይ እርምጃ ተወስዷል። እነሱም አንዱ ህይወቱ አልፏል። 3ቱ ከፍተኛ መቁሰል አደጋ ደርሶባቸው ቁጥራቸውም ባላቅም፣ ሌሎቹ ደግሞ በዱላ ተመርተዋል እና በዚህ ሁኔታ ነው እስካሁን ድረስ የቆየ ነው። ኮማንድ ፖስቱ የራሱ የሆነ ተጽዕኖ እንዳለውም ይታወቃል። ከዚህ የተነሳ ነው እንግዲህ ኮማንድ ፖስቱን ተቃውሞ አሉ። ሀገሪቷን መመራት እንደሌለበት በኮማንድ ፖስት የሚል አቋም ተይዞ ነው ለዚህ ሊወጡም የቻሉት፣ ይህን እርምጃም ሊወሰድም የተቻለው ከዚህ የተነሳ ነው። እንግዲህ እንደ መነሻነት ፖሊሶቹም ያው ቤት ድረስ እየሄዱ ነው። መንገድ ወደ ሌላ ወረዳም ሲያልፉ እርምጃ እየወሰዱ ነበር ያለፉት፣ ስመለሱም እንደዚያው እርምጃ እየወሰዱ ነው ወደ የተመለሱት ማለት ነው።
አቶ መሐመድ አወል አያይዘው በአሁኑ ሰዓት እየተፈጠረ ያለውን ሁኔታ ሊያውቁ የሚችሉበት መንገድ እንደሌለ ገልጸውልናል።
ገና ነው እንግዲህ መንገድም አሁንም ተዘግቶ ስላለ ሰውም ብዙም አልተረጋጋም። በየቤቱ ነው ያለው፣ ሰውም ፈርቷል። ለዛ ሲባል ገና ለውይይት አልተዘጋጀንም። ሁሉም ወደ ቤቱ ገብቶ ነው ያለው። ከቤት እየወጣ አይደለም፣ ሰው እየተንቀሳቀሰም አይደለም። ተሽከርካሪም ምንም መንገድም ስለሌለ እየወጣ አይደለም። ትንሽ ስረጋጋ ብሎ ሁሉም በዚህ ሰዓት መውጣት የለብንም የሚል አቋም ይዞ ነው ሰው ወደ ቤቱም ገብቶ ያለው።
በሌላ በኩል በዶዶላ፣ ባኮ፣ ነጆ፣ ሻሸመኔ፣ ሆሮ ጉድሮ፣ መንዲ፣ ጊምቢ፣ ጊንጪ፣ አምቦ ጉደርና ሌሎች ከተሞች ውስጥ ውጥረት እንዳለ በወጣቶቹና በጸጥታ ኃይሎች መካከል ፍጥጫ መኖሩን ይናገራሉ። ያነጋገርናቸው ሰዎች እንደሚሉት የመከላከያ ሰራዊትና የፌደራል ፖሊስ ልብስ የለበሱ በከፍተኛ ሁኔታ የታጠቁ የጸጥታ ኃይሎች በወታደር መኪናና በእግር በከተሞቹ እንደሚዘዋወሩና የተዘጉ መንገዶችን እንዲከፈቱ ለማድረግ ሲሉ ግጭት እንደሚፈጠር ገልጸውልናል። በጭሮ ከተማ ያነጋገርነው ነዋሪ ስሙን እንዳንጠቅስ ጠይቆ ዛሬ ጠዋት አብርሃም አብደላ የተባለ ወጣት በጸጥታ ኃይሎች ተገልሏል ብሎናል።
ዛሬ ጠዋት ላይ አንድ ወጣት ልጅ መከላከያ ገልጦታል። ጭሮ ዜሮ ጋር ተባበሩት ይባል አካባቢ ተባበሩት ወይም ኮንዶሚኒየም አካባቢ ልጁ ጠዋት አውጪ ወደ እየመጣ ነበር ወደ አንሳት አካባቢ። ከዚያ ቁም ብሎ ሲያባሩት ልጁ ሮጠ። ከዛ ያዙትና ደበደቡት። እንደገና ልጁ አሁንም አምልጦ ሮጦ ለመደበቅ ሰው ግቢ ገባ። ከዛ ተከትሎ ገቡትና ቀጥቶ እንደገና በጥይት ገለጡ። የልጁ ሬሳ ቤተሰብ ወስዶ አሁን ወደ ገጠር ሁላቁ የሚባል ነው ቤተሰቦች ገጠር
በሌላ በኩል ቅዳሜ ዕለት ጠዋት በጉደር ከተማ ውስጥ ታጣቂዎች በመኖሪያ ቤታቸው መጥተው አባቱን እንደገደሉባቸውና ወንድሙን እንዳቆሰሉበት አቶ ዋቁማ ድጋፌ ለአሜሪካ ድምጽ ተናግሯል።
ልክ ጠዋት ነው፣ አንድ ሰዓት አካባቢ ይሆናል። እኔ ተኝቼ ነበር። ወንድሜ ደግሞ ከኔ ጋር ስተኛ ነበር። ከአጠገቤ ተነስቶ ወደ ውጭ ወጣ። አጥር በር ከፍቶ ወጣና ወደ ግቢ እነሱ ነይቶ ወደ ግቢ ሲመለስ ታጥቀው ወደ ግቢ ውስጥ ገቡ። አሁን አስወጡት የገባ ልጅ ዳ አስወጡት ምናምን አሉ። ከዛን አባቴ ሳምሶ ደንግጦ ወጣ። ራቁቱ ሱሪ ብቻ ነው እየለበሰ ቀበቶ ደሞ አልታጠቀም። ልጆች ምንም አላጠፉም። ሁሉ ከግቢ ምናምን ስላቸው እነሱ ሊያጡ አልቻለም። ቀዛን እንድሌ በማል ሆኔ ዱላ ይዞ ወጣና እነሱ እንድምፅ ሰምቼ እኔ ደግሞ ወጣሁ። ራቁቴም ማለት ያ ልጁ ዱላ ይዞ ቆመዋል። እነሱ ልዋጣቸው ባቴ ወደ ወዲህ ገፋ ገፋ ሲያደርጉት አየና ሁኔታ አላማረው መሰለ። ከዛን እኔ ደግሞ ልጁን ወደ ቤት ውስጥ ተመለስና ብዬ ልጁን መለስኩት ወደ ቤት ውስጥ ላይ እኔ ራቁቴ ወጣ። ከዛን እኔ ልክ ልጁ ወደ ቤት ውስጥ አስገብቼ ወደ ቤት ሲገባ ልጁ ብላውን ይዞ ወጣና አባቱ ለምትን ስመታቸው ልጁንም አባቴንም እዛ በቃ ግቢ ውስጥ አሰረፉት። አባቴ ወንድሜ ደግሞ አንድ እጁ ላይ ተመታ በጥይት፣ ሁለተኛ ደግሞ በጆሮ በኩል ገባችና አንዷ ጥይት በግንባሮ በኩል ፈታች። አባቴ በዛ ሰዓት ውስጥ ነው ያሰፈው።
ይሄ የሆነው ግቢያችሁ ውስጥ ነው?
የተከሰተው ግቢያችን ውስጥ ነው።
የት ነው ቤታችሁ? የት አካባቢ ነው? ቀበሌ ስንት ነው? የቤት ቁጥራችሁ ስንት ነው?
የቤት ቁጥሩን ካለለን ጉደር አካባቢ ነው። ወደ 00 አካባቢ የሚባል አለ። ወረዳችን ደግሞ ቶኬ ቁጣይ ነው የሚባለው።
አባት ስንት አመታቸው ነበር?
55 ደርሳል ብዬ ገምታለሁ።
ስንት ልጆች ነበራቸው?
8 ሴቶችና አንድ የተመጣውና እኔ ብቻ ነኝ ያለው። 2 ወንድና 8 ሴት።
በምን ስራ ነበር የምተዳደሩት?
እርሻ ነው።
አቶ ድጋፌ ደንደና የተባሉት ሟች አባትን በተመለከተ በቀዳሚ ምሽት ፕሮግራማችን ጎረቤታቸውን እማኝ አድርገን ዘገባ አቅርበን የነበረ ሲሆን ልጃቸው አቶ ዋቁማ ድጋፌ እንደሚለው የጸጥታ ኃይሎቹ ወደ ግቢ የገቡት መንገዱ በድንጋይ ተዘግቷል በሚል እንድናነሳ ለማስገደድ ነበር ብሏል።
እና ድንጋይ አንሱ ከአስፋልት ላይ ስለ አናነሳም ስለ ላለ ብቻ ነው በቃ እንትን አለ ክስተት እንደተከሰተ አናነሳም የተዘጋ ድንጋይ አናነሳም ስላልን ብቻ ነው በቃ ድርጊት ሁሉ የተደረገ። ሶስታችንም በቃ እኔ በኋላ የሌለ እርምጃ ያስዱብናል ብዬ በቃ ልብስ ለብሼ እስከሚወጣ አንተ ከግቢ ከቤት አትወጣ ብዬ ወጣውና ሱሬን ለብሼ ስወጣ ልጅ ወጥቷል። በቃ ዱላ ይዞ አንዱን ፈነከተ፣ አንዱን ደግሞ እጁን ሰበረ። በዛን ሰዓት እነሱ በቃ አንድ ቦታ ነው የተኙ። በቃ እነሱን አንድ ቦታ አስጠይቶ ነው የወጡ። በቃ በስር በኩል በአስፋልቱ በኩል ሳል ሁለቱ ነው በቃ እዛ ዘሯቸው ሄዱ። በቃ በታችኛው በር ማለት እና የተመታው ልጅና አባትን ሬሳውን ይዘን ወደ ሆስፒታል ይርን እያለን ራሱ ከግቢ ስናወጣቸው እንደው ተመለሱ ብሎን ይመልሱን በቆረጣ ነው በሆኔ እንትን የሆነች መሄጃ አለች ከነሱ እንትን የምትል እነሱ ጎራ ብለን ነው ውስጥ ለውስጥ ዜናቸው እስከ ውስጥ ታደረሰር ናቸው።
ቤተሰቦቻቸውም የመንደሩ ሰዎችም ከፍተኛ ሐዘን ውስጥ መሆናቸውን ገልጾ እናቱ ወይዘሮ ቀናቱ ጉርሜሳ በድንጋጤና በከፍተኛ ሐዘን ውስጥ እንደሚገኙ ነግሮናል። አነጋግሬያቸው ነበር።
ምን እናረክ ታዲያ? አሁን እንግዲህ እግዚአብሔር ካለ እንደምንም እንኖራለን፣ ካለንም እናልቃለን። እንግዲህ እግዚአብሔር እንኳን እንትን ያርግልን። እንግዲህ በሀገር ወለ አይገር ሙጫኮ ፊያባ መናኮቲ ሳንካኒ በደለማኒ አንዲ በየሙሉ ሁዋ ቀንካ አጠገሩ ኢትዮጵያ ሙሉ
የሞተው ባለቤቴ ነው። ልጄ ቆስሏል። ለመላው ኢትዮጵያ ወደ እግዚአብሔር ጮሃለሁ። ይህንን ያመጣ አምላክ አብርዶ ሰላም እንዲያወርድ እጸልያለሁ። የቤተሰቤን ደም ዋጋ እንዲከፍለኝም እጸልያለሁ። እኛ ብቻ ሳንሆን ሀገሩ በሙሉ እሳት ውስጥ ነው ያለው። ህፃናት እያለቁ ነው። ኑሮ አይደለም ይሄ።
በኦሮሚያ እየተፈጸመ ነው የተባለውን ግድያ በተመለከተ ከመንግስት በኩል ምላሽ ለማግኘት የተለያዩ ሙከራዎችን አድርገናል። የክልሉ የመንግስት ኮሙኒኬሽን ጉዳዮች ኃላፊ አቶ አዲሱ አረጋንም ሆነ የፌደራል የኮሙኒኬሽን ጉዳዮች ኃላፊ ዶክተር ነገሪ ሌንጮ የእጅ ስልክ ላይ ለተከታታይ ቀናት ባደረግነው የስልክ ሙከራ ስልካቸውን ስለማያነሱ ልናገኛቸው አልቻልንም። ዛሬ ሙከራ አድርገን ነበር፣ ስልካቸው አይነሳም። በመጨረሻ ዶክተር ነገሪ ሌንጮ ከሀገር ውጭ መሆናቸው ተነግሮን የኮሙኒኬሽኑ የህዝብ ግንኙነት ኃላፊ አቶ መሐመድ ሰይድ የእጅ ስልክ ላይ እንድንደውል ተነገረን። የእሳቸውም ስልክ አይነሳም። የወረዳና የዞን አስተዳዳሪዎች በበኩላቸው ጉዳዩ ከነርሱ ቁጥጥር ስር እንዳይደለ ገልጸው ኮማንድ ፖስቱን እንድናነጋግር ጠቁመውናል። የመከላከያ ሚኒስትርና የኮማንድ ፖስት ዋና ጸሐፊ አቶ ሲራጅ ፈጌሳ፣ ጠቅላይ አቃቤ ህግ ጌታቸው አምባዬ የእጅ ስልክ ላይ ደውለን ነበር። እነርሱም አይመልሱም። በተጨማሪም የኢትዮጵያ ሰብአዊ መብት ኮሚሽን በክልሉ እየተፈጸመ ነው ስለተባለው የመብት ጥሰት በተመለከተ የኮሚሽኑ የኢንፎርሜሽንና ኮሚኒኬሽን ዳይሬክተር አቶ ደምሰው በንቲ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር። የሁሉም ስልክ አይነሳም። ስለዚህም ልናገኛቸው አልቻልንም። እንዳገኘናቸው ምላሻቸውን ይዘን ለመምጣት እንሞክራለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።